ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 3 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦነግ አሸባሪዎች ታግተው መዳረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚሰጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳን ማጽናናት ይቅርና ስለ ሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአቅመቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ አር ሐምሌ 3 ቀን 220 ቀናት ወይም 7 ወር ከ10 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይተባበቀናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስ እናደርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ የሚቀርበውን ከአድማጮች የሚደርሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የፌደራል ጠቅላይ አቃቢ ሕግ ባጫሉ ሁንዴሳ ግድያ ላይ በቀጥታ ተሳታፊ ናቸው ያላቸውን የሶስት ሰዎች ስምና እንዲሁም ከጀርባቸው ግድያውን የመራውና ያቀናበረውን ቡድን ስም ይፋ አድርጓል። ግለሰቦቹ ጥላሁን ያሚ፣ አብዲ አልማይሁና ከበደ ገመቹ የተባሉ ሲሆኑ ሐጫሉን እንዲገሉ ትዛዝ የሰጣቸው ኦነግ ሸኔ የተባለ ቡድን መሆኑንም አስታውቀዋል። ሐጫሉ ሁንዴሳ ተኩስ የገደለው ጥላሁን ያሚ የተባለው ግለሰብ ሲሆን የተቀሩት ሁለቱ በተባባሪነት በግድያው ላይ የተሳተፉ ናቸው ተብሏል። ጥላሁን ያሚና አብዲ አልማይሁ በቁጥጥር ስር መዋላቸው ሲገለጽ ከበደ ገመቹ ግን እስካሁን አለመያዙንና ክትትል የቀጠለ መሆኑን ተናግረዋል። በቁጥጥር ስር የዋሉት ግለሰቦች በመርመራ አልሰጡት ቃል በተለያዩ ጊዜያት የግድያውን ተልእኮ ከሰጧቸው የሸኔ ቡድን አባላት ጋር ግድያውን ለመፈጸም እንደተስማሙ ሲገልጹ የገለጹ ሲሆን ግለሰቦቹ ተልእኮ በሚሰጣቸው ወቅት የሚገድሉ ሰዎች እንጂ እነማን መሆናቸው ያልተገለጸላቸው መሆኑን በመርመራ ተናግረዋል ተብሏል። በሌላ በኩል ካጫሉ ግድያ በኋላ በተለያዩ ኦሮሞ ክፍሎችና በአዲስ አበባ በተካሄደው የሽብር እንቅስቃሴ ውስጥ እጃቸው አለበት የተባሉ 4100 ሰዎች በቁጥጥር ስር የዋሉ መሆናቸውን ቀደም ብሎ የተነገረ ሲሆን አሸባሪዎችን በቁጥጥር ስር የመዋል ተግባር አሁንም የቀጠለ መሆኑን እየተነገረ ነው። የወያኔ ማዕከላዊ ኮሚቴ አባል የሆነው ተወልደ ገብረጻድቃንና ተስፋዬ ሄደጎ የተባለ ሌላ የወያኔ ሽፈኛ በቁጥጥር ስር የተደረጉ መሆናቸውን የወያኔ የዜና ምንጮች ዘግበዋል። ሰሞኑን በየቦታው በሰላማዊ ሰዎች ላይ ሲካሄድ የነበሩ ግድያዎች እስካሁን ያላወገዘው Human Rights Watch የተባለ ተቋም በአርሲና በባሌ ዞን ዘርና እምነት መሰረት በማድረግ የተካሄዱ ዘግናኝ ግድያዎችን እያጣራ መሆኑን ለዜና ተቋሞች ገልጿል። የኢንተርኔት መገደብ ስራቸውን በሚገባ እንዳይሰሩ እንቅፋት ሆኗል በማለት ድርጅቱ ሰበብ ፈጥሯል። የአባይ ግድብ ውሃ መያዝ መጀመሩን የሳተላይት ፎቶዎች ያሳያሉ በማለት አንዳንድ የሚዲያ ተቋሞች ቢዘግቡም በአገራዙ ባስጣኖች በኩል ግድቡ በተቀደለት ጊዜ ውሃ መሙላት ይጀምራል ከሚለው ውጪ ውሃ የመሙላት እንቅስቃሴ ስለመኖሩ ምንም አይነት ይፋ መግለጫ ያሰጥመናቸው ታውቋል። በአፍሪካ ህብረት አደራዳሪነት በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ያለው ውይይት የቀጠለ መሆኑን የሱዳንና የኢትዮጵያ ባለስልጣኖች የገለጹ ሲሆን እስካሁን ድረስ ስምምነት ያልተደረሰ መሆኑን ታውቋል ተብሏል። በአዲስ መልክ በክልል ደረጃ የተቋቋመ ሲዳማ በውስጡ 4 ዞኖች የሚኖሩት መሆኑን ተገለጸ። ሐዋሳ በዞን ደረጃ ያስተዳደር ከተማ ሆና ተዋቅራለች የተባለ ሲሆን 30 ወረዳዎችና 6 በወረዳ ደረጃ የሚዋቀሩ የከተማ አስተዳደር እንደሚኖሩ ተገልጿል። ሰኔ 30 ቀን የኢሃዴኩ ፓርላማ ለሲዳማ 7 ቢሊዮን ብር ባጀት ድጎማ እንዲሁም 24 ሚሊዮን ብር ለዘላቂ ልማት ባጀት መስቀሉ ይታወቃል። በተለያዩ የደቡብ ዞኖች ክልል መሆን እንቅስቃሴ የተጋዘ ሲሆን ከዚህ በኋላ የደቡብ አካባቢ ሌላ መልክ ሊይዝ እንደሚችል ይገመታል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ። ሰላም 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 እንደምን አላችሁ?
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የኢሃፓ ሬዲዮ አዘጋጆች እንዲሁም ክቡራን አድማጮች እንደምን ሰንብታችኋል? እንዴት መማር አቃተ? ስለ ደርግ ወያኔ ኢሃዲግና ስለ ኢሃዲግ ሁለት ብልጽግና መንግስት አስመልክቶ የተረጋገመ ስህተት ከመስራት ለምን መውጣት መቻል አቃተን? እንዴትስ ዘመናት ከሰጡን ተጨባጭ ታሪክ መማር አቃተን? ለዚህ ጥያቄ ገዢዎች በየጊዜው የተጠቀሙብን ማጭበርበሪያና ባለዘዣ የሆኑ ሶስት ተሞክሮችን አነሳለሁ። በዓለም ዙሪያ የነበሩ ያሉና ወደፊትም የሚከሰቱ አምባገነን መንግስታት በአገርና በህዝብ ላይ መዓት ጥፋትና ፈተና እንደተፈጠረ በመስበክ አምሮን የሚያፈዝ ፍርሃት ይፈጥሩበትና ከመጣብን ፈተና ለመትረፍ ያለውን መንግስት እንደግፍ ወደሚል ጅልነት ይጥሉታል። የህዝቡን መረታት ወይም በወጥመዳቸው ውስጥ መውደቁን ሲመለከቱ ዋንኛ ጥላት ብለው ይፈረጁትን የህዝብ ወገን የሆኑ ድርጅቶችንና ግለሰቦችን ይመታሉ። በአገራችንም ይህ ያምባገነኖች ሲራ ካንዴ ሁለቴ ከሁለቴም ሶስቴ እያየነው ነው። እስቲ ተራ በተራ እንመልከታቸው። እንደ ማንኛውም ግፈኛ መንግስት ደርግም ኢሃፓን ለማንበርከክ ያለው አማራጭ ህዝቡንና ኢሃፓን ማለያየት ነበረበት። ያገኘው መላ ደግሞ የሶማሊያ ጦርነት ነበር። የሶማሊያ ጦርነት የአገራዊ ስሜትን በመቀስቀስ በደርግ ላይ አይሎ የነበረውን የደርግ ጥላቻ እንዲበርድለት ወይም እንዲረክብለት እንደነበረ ይታወሳል። ደርግ የህዝቡን ልብ ወደ ሶማሊ ጦርነት ሲሰልብ መሰረታዊና ዋነኛ አላማ አድርጎ የተነሳው ኢሃፓን የወራሪዋ ሶማሊ ደጋፊ በማድረግና የህዝቡን ቁጣ በኢሃፓ ላይ ማነሳሳት ነበር። በነገራችን ላይ በዚያን ቀውጢ ሰዓት በራሱ በደርጉ ውስጥ በርካታ ኢሃፓ ወዳጆች እንደነበሩ ራሱ ደርጉ ኢሃፓ በመሆናቸው ርብጃ ወሰርኩባቸው ብሎ ነግሮናል። በሰራዊቱ ውስጥ ቁጥሩ ቀላል ያልሆነ የኢሃፓ አባላትም ነበሩ። እንደ ኢትዮጵያ ሰራዊት አባልነታቸው ከሶማሌ ሰራዊት ጋር ተፋልመው ለአገራቸው ኢትዮጵያ ተሰውተዋል። ደርግ ኢሃፓን ለማስጠላትና የህዝብ ድጋፍ ለማሳጣት የሰራዊቱ ስንቅ ውስጥ ጠርሙስ እየፈጩ ጨምሯል ብሎ ለከት የሌለው ነጭ ውሸት ዋሽቷል። ኢሃፓ የሶማሌን ሰራዊት ደግፏል በማለት ሐሰት አውርቷል። በወቅቱ አብዛኛው የኢሃፓ አባላት አመራሩና ደጋፊዎቹ ተገልሏል ወይም ታስሯል አለበዚያም ከሀገር ተሰደዋል። በመሆኑም ለደርግ አጥፊ ፕሮፖጋንዳ ምላሽ ለመስጠት ባልተቻለበት ወቅት የደርግ የተደጋገመ ውሸት ህዝቡን አሳስቶ ደርግ ኢሃፓን ሲያጠቃ ሊመከትለት የቻለ አልነበረም። የሶማሌው ጦርነት ለጊዜው የደርግን ህይወት አደሰው። ከሶማሌ ጦርነት መልስ ኢሃፓን መደምሰስ ሆነና የደርጉ መፈክር የገደላቸውን ኢሃፓዎችንና ደጋፊውን ሬሳ በወጉ ለመናገር መቃብሩ ይቁጠራቸው። ቆጠብ ባለ ግምት ግን ከግማሽ ሚሊዮን በላይ የሚሆኑ ህይወት በደርጉ ፋሽስታዊ መንግስት ተቀጭቷል። ሁለት ወያኔዎቹ በየቀኑ እያበጠ የሄደውን የህዝብ ጥላቻ ለማስተንፈስ በማለት የባድመን ጦርነት አወጁ። በደርግ ወቅት እንደ ኢሃፓ ያስጨነቀው የወያኔ አንድ ወጥ ድርጅት ባይታይም ህዝቡ ግን ዋነኛ ጠላቱ ነበር። ልክ እንደ ደርግ ህዝቡን በአገር ስሜት ውስጥ መክተት እንደሚገባው ለወያኔ አልጠፋውም ነበርና በመጨረሻ ይህንኑ ድራማ ተግባራዊ አድርጎታል። ከሌሎቹ ያለማን ባገነኖች ትምህርት መውሰዱ ባይሳነውም የቅርቡ የደርግ የሶማሊ ጦርነት ከፍተኛ የሆነ ተሞክሮ ሆኖታል። በመሆኑም ለወያኔ ባገነን መንግስት እድሜ ማራዘሚያ የባድመ ጦርነት ፍቱን መድኃኒት ሆኖለታል። የወያኔ ትኩረት ጥላቻውን ከራሱ ላይ ማንሳትና ያለወያኔ አገር እንደማስድን አድርጎ ህዝቡን ለማሳመን ነው። ሙከራው አልተሳካለትም ለማለት ያስቸግራል። ምክንያቱም የተባለው እኮ ከባድመ መልስ ወደ መለስ ነበር። ሻቢያን ትላድርገን ወያኔን እናስወግዳለን ነበር የተፈጠረው ስሜት። ስሜቱን የፈጠረው ደግሞ ህዝቡ ሳይሆን ወያኔ ነበር። ከጦርነቱ በኋላ የሆነው ጀግናው መለስ ሲባል እንጂ ወያኔ ይወረድ አልነበረም። 3 ደርግ በሶማሌ ጦርነት አገግሞ ወያኔ ደግሞ በባድመ ጦርነት አንገቱን አቀና። ይህ አይነቱ የመንግስቶች ብልጠት በደርግና በወያኔዎች ብቻ አላበቃም። ይህ አይነቱ የማጭበርበር ድራማ በመላው ዓለም ያሉ አምባገነን መንግስቶች የሚጠቀሙት ነው። ለመሆኑ ዛሬ ደግሞ የመጣብን ጉግማንጉግ የብልጽግና መንግስት ከነስሙ ህዝቡን ማማለል የጀመሩት ወደ ስልጣን እንደመጡ መሆኑ የቅርብ ትዝታችን ነው። ብልጽግና ድርጅት ኢሃዲግ ሁለት ስለመሆኑ ለህዝብ ለማስረዳት መሞከር እንዲያው መድከም ነው። ምክንያቱም ህዝቡ በሚገባ ያውቃልና። ወያኔ አንድ ለጊዜው ከመድረኩ ወረድ ያለ ይመስላል። በነገራችን ላይ ሁሉም አምባገነን መንግስት በአንድ ጊዜ ህዝቡን ወደሱ የሚያሰባስብ ወይም ደጋፊ የሚያደርገው መርህ ለማግኘት ቀላል አይሆንለትም። በሙከራዎች መካከል ግን አንድ ማዘናጋ ያገኛሉ። እንደመጣ አጭበርባሪ ሆነና በየሳምንቱ መፈንቅለ መንግስት ያደርጉብኝ ነው የሚል መንግስት ያየሁት ይሄን የዘንድሮን መንግስት ብቻ ነው። በመጀመሪያ በአብዮት አደባባይ ቦምብ ፈነዳብኝ ድራማ አንድ ተከናወነ። ቀጥሎ ጀነራል አሳምነው ከጎንደር ሆነው መፈንቅለ መንግስት ሙከራ አድርጎ አከሸፍ ነው ተባልን። ህዝቡን ለድጋፍ ለማዘጋጀት ታስቦ ነገር ግን ህዝቡ የበለጠ አመረረባቸው። ኮቪድን ለመጠቀም ብሎም አባይን ለመጠቀምም በሙከራ ላይ ይያሉ ያሆኑ ሴራ ውሃ ለጊዜው የጨበጠላቸው መስሏል። ኢትዮጵያዊነን የምንል አገርና ህዝብ ወዳል ወገኖች በሙሉ አገራችን በኮቪድ-19 ወረርሽኝ ላይ የሚካሄደው መልካም ዘመቻ ይደግፋል። ማንም የውጭ አገር ትብይተኛ መንግስት አንጡራ ሀብታችን አጠቃቀም ላይ ጫና ለመስጠት ሲሞክር እንደ አባት እናት አርበኞቻችን ተረባርበን እንቋቋማቸዋለን። በጭፍን ዘረኝነት ተነሳስተው ህዝቡን በጭካኔ ለሚገሉ ኢትዮጵያውያን እንደ ብረት ጠንክረን መዋጋትና ድርሻቸው ማጥፋት አለብን። ስለ ግብጽ፣ ስለ አሜሪካ፣ ስለ አረብ ሀገሮች፣ ስለ ዓለም ባንክ የኢትዮጵያ ጠላትነት ማንድ እንደ ኢሃፓ ሳይታክት አስተምሮ ያውቃል። ትላንት ለግብጽ ያጎበደዱ መሪዎች ናቸው እኮ የነገሱብን። በብልጽግና ፓርቲ ውስጥ ያሉ የግብጽን የገንዘብ ድጋፍ ያላገኙ ይኖር ይሆን? ከብልጽግና በብትር የተወሸቀው ግንቦት 7 ከግብጽ እርዳታ ማግኘቱን ይዋሽ ይሆን? እና ወገን ሆይ ትግላችን መሆን ያለበት አገርና ህዝብን ማዳን እንጂ ገዢዎቻችንን ማዳን መሆን የለበትም። አሁን በኢትዮጵያችን ለተከሰተው ሽብር መሰረት አደላዳዮቹ አሁን በስልጣን ላይ ያለው መንግስት ስለመሆኑ መጠራጠር የለብንም። ዛሬ ህዝብንና አገርን ያመሱ ያሉትን እንደ ጽንፈኛው ጆዋርን በወለጋ መሽጎ ያለውን ኦነግን አደርባይ ወላዋይ አማካሪዎችን ተንከባክቦ ያዘላቸው ይሄ መንግስት ነው። ጽንፈኞቹ በቁጥጥር ስር መዋላቸው እሰየው ቢያስብልም ግን በሁለት ዓመት የዘገየና በርካታ ውድመትንና የሰው ህይወትን ከቀጠፈ በኋላ በመሆኑ ግን መቆጨታችን አያንስም። ይህ መንግስት መማር የሚችል ከሆነ ኢትዮጵያንና ህዝቧን ለማዳን ከራሱ ዝና ግንባታ ወጣ ብሎ የሽግግር ሂደትና የሽግግር መንግስት የሚመሰረትበትን ምክር ተግባራዊ ማድረግ አለበት ላለው። በስልጣናቸው ለመቆየት ሲሉ ፋሺስቱ ደርግና ወያኔ ኢሃዲግ በሶማሊያና በባድመ ድል አድራጊው ሰራዊትና የኢትዮጵያ ህዝብ ምን ጥቅም ወረደለት? ዛሬ ስለሁለቱም ጦርነቶች ስናስተውስ ምንኛ እንደተጋለብን በቁጭት እንወግናለን። በርግጥ ችግሮቹ የሉም አይደለም ነገሩ ወይም ችግሮቹን ለማንፋት ረምጃ አይወሰድ የሚልም ያለ አይመስለኝም መንግስት ተባበሩን ሲል ህዝቡን ተባበራለን አንተም ወደ ችግር መንግስት የሚወስደን መንገድ እንዳትዘጋው ተባበረን ማለት መቻል አለበት ነገር ግን የሁኔታውን አመችነት ተጠቅሞ ሀቀኛ ሀገር ወዳድ ድርጅቶችንና ታጋዮችን ለማንበርከክና ለመደምሰስ ካለመ ህዝቡ አክርሮ እንደሚታገለው መዘንጋት የለበትም ኢትዮጵያ እንደተናንቱ በልጆቿ ብርታት ለድል ትበቃለች ጽንፈኞችን ማንበርከክ ህዝባዊ ግዳጃችን ነው ሲራክ ከአሜሪካ
ታዩን መልእክት ያገኘነው ደግሞ ከፌስቡክ ነው ሰሞኑን አናኒያ ሶሪ የሚባል አንድ ግልገል እነጃዋርን ያላስተናገደች ኢትዮጵያ ተፈረስ ሲል በክብር የጋበዘውን አባይ ሚዲያን በተቃራኒ የተወያየውን እንግዳ በይፋ አሳፍሯቸዋል የሚያፍሩ ከሆነ ማለቴ ነው ይህ ወያኔ መልመላ ያሳደገችው የዱር ድመት ደግሞ ደጋግሞ ለኦሮሞ ያልሆነች ኢትዮጵያ ተፈረስ ሲል ተደምጧል እንደነዚህ አይነት የወያኔና የኦነግ ግልገል አሽከሮችን መጋበዝና ኢትዮጵያንና ኢትዮጵያዊነትን ማራከስ በራሱ የአባይ ሚዲያን ማንነት የሚያስጠይቅ ሆኖ አግኝቻለሁ። በፖለቲካው ቀጡ ሊራቀቅ የከጀለው ግልገል ፋሽስት ከርሱ ጋር እንዲወያይ የቀረበውን ግልደሰብ ወታደር ለኔ አይመጥነኝም በሚል ነው የጀመረው። ካድሬም ሰው ሆኖ ቀጥሎም ኦነግ ወይም ሞት በሚል ስሜት ተውጦ ለኦሮሞ ያልበጀች ኢትዮጵያ አሁንም ተፈረስ ሲል ለሐጩን አዝረከረከብን ግለሰቡ የወያኔ ጋዜጠኛ ሆኖ ሲሰራ እንደነበር ያኛው ደግሞ ወታደር ሆኖ ይሰራ እንደነበር ሁለቱም ራሳቸውን ያጋለጡበት ውይይት ነበር ተቃራኒውን ከፍና ዝቅ ያደረገ መሳደቡ እንዳለ ሆኖ በማንኛውም መስፈርት ዘረኛ ዘረኛ ነውና ከእጃ ይሻል ዶማ እንዲሉ ሁለቱም ወያኔ መልመላ ያፈርደገቻቸው ግልገል ዘረኞች መሆናቸውን ነው የተማርኩበት አናኒያ ሶሪም ራሱ ዶማ ሆኖ ነው ያገኘውት በሳል ጥበበኛና ወነተኛ ኢትዮጵያዊ በመምሰል ብዙዎችን ያታለለ ወስላታ መሆኑንም በሚገባ ራሱን ያጋለጠበት መድረክ ነበር የግልገል ፋሽስት ኦሮሞን እንደ ህዝብ ካሳፈሩት የሰፈር ድመቶች አንዱ ነው የወገናችን ዴሞክራሲያዊና ሰብአዊ ጥያቄዎች ሁሉ በግልገል አረመኔዎች አሳፋሪ ጭፍጨፋ ተበላሽቷል ሰውን በሚንጫና በዘነዘና አንገት በሚቆርጡ አረመኔዎች የጭከና እርምጃ ዓለም ጉድ ያለበትን አረመኔ ግድያን መደገፍ በራሱ ከሰውነት ተራ ያወጣል እነ ጃዋርን ያላስተናገደች ኢትዮጵያ ተፈረስ ሲል የተሰማው አረመኔ ራሱ ይፈርሳታል እንጂ እሚዬ ኢትዮጵያ አትፈርስም ዘረኝነት ይውደም ኢትዮጵያዊነት ያቸንፋል ሲሉ መልእክታቸውን በፌስቡክ ያስተላለፉት መለሰ ናቸው
ይደረስ ለፍኖተ የኢሃፓ ራዲዮ የኢትዮጵያነት ድምጽ እንደምሰምታችኋል እኔ የእናንተ ራዲዮ አድማጭ ከሆንኩ አንዱ ነኝ በዛሬ ጊዜ በርካታ የሆኑ የቲቪ የራዲዮ እንዲሁም የተለያዩ የሶሻል ሚዲያዎችን አገላብጬ አድምጬ እንዲሁም ቴሌቪዥኖችን ማይቼ በምንም ተአምር በኢትዮጵያ ጉዳይ እንደናንተ ፍኖተ ራዲዮ አቅጣጫ ጠቋሚ ወደፊት ኢትዮጵያ ጣፋንታ ምን መሆን እንዳለበት ኢትዮጵያ እንደ አገር እንድትከተል ምን መደረግ እንዳለበት ግልጽ አድርጋችሁ ታስረዳላችሁ ለዚህም የኢትዮጵያ አምላክ ዋጋችሁን ይክፈላችሁ የራዲዮ ፕሮግራማችሁ መሬት ጠብ የሚሉ አይደሉም ለምሳሌ የዜና አተታዎች የሳምንቱ የድብዳቤዎች አምላችሁ የሳምንቱ ፍካሪናዎች ብሎም በየሁለት ሳምንቱ የሚቀርቡት የሙዚቃና የግጥም ፕሮግራሞች የሚደነቁ ናቸው መቼም ይህንን ብትጨምሩ ማለት ይቀላል ከባድ እንደሆነም ይገባኛል ቢሆንም አጭር የሴቶች ፕሮግራም በተምሩበት የበለጠ ተደማጭነት ይኖራል የሚል ግምት አለኝ ምክንያቱም ሴቶች የህብረተሰቡ ግማሽ አካል ናቸውና በተረፈ በርቱ ከእንግዲህ በኋላ እኔም የሚቻለኝን ከማድረግ ወደ ኋላ አልልም ሲሉ ደብዳቤያቸውን የላኩልን የዓለም ፀሐይ ኢትዮጵያ ከወደ ምስራቅ ካናዳ ናቸው
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ሳተላይት ሬዲዮ ኢትዮጵያ ፒዮች አምዳግራቢዎች እንደምን ሰነበታችሁ? ይህችን በስደት ዓለም ሆነው ለተላላኪነት አይባል ደጅ መጥኛ የሚደረግ ርካሽ ሩጫን ለህዝብ አሰሙልኝ። ወደ ኢትዮጵያ ህዝብ ከወደ አረብ ሀገሮችና ከሰሜን አሜሪካ ህዝብን ለማማለል ወገኖቻችን በአባይ ጉዳይ በአረብኛ እየተከራከሩ በአረብ ዜና አውታር ሳይቀር ጉድ እያሰኙ ነው ይያሉ ርካሽ ድራማ ሲሰሩ በሶሻል ሚዲያ እያየን ነው። ለምሳሌ አንድ ሴት ውሃ ከጎረቤት እየወሰደች ትኖር ነበር። አንድ ቀን የምትዋሳው ሴት የውሃው ባለቤት እኮ እኔ ነኝ ስትል ስታውሳት የነበረችው ሴት መስመሩን ዘጋችባት። የኢትዮጵያና ግብጽ ምሳሌ ነው ብላ ለምትሰራበት የአረብ ህብረተሰብ በዜና መስኮት ቀርባ የአረብን ህዝብ አስደመመ ይችላል። እውነት ነው ብለን እንቀበለው። ውድ ወገኖቼ ባናርስ እናጠምድ ነበር። በሱዳንም በአረብም ከኢትዮጵያ ተሰደው የሚኖሩ የዕለት እንጀራ የሚያበስሉበት አገር ነው። ይህ ለኮሎኔሉና ምስሎቹ ለማሻሻጥ የሚደረገው አሁን ደግሞ ከአሜሪካ የሚኖር ኡስታዝ የግብጽን አነጋገር ዘይቤ የአረብን አስተርጉሜ በአባይ ግድብ ዙሪያ ሙስሊም ወገኖች ያለውን ችግር ከነዋሪዎች እስከ አረብ መንግስት የሚሰሙ ጀግኖች ኢትዮጵያ አፍርታለች እየተባሉ ይቃዣሉ። በተለይ ዳያስፖራ መቼ ነው የምንነቃው? የሰሞኑ ሁሉ ግድያ የዳያስፖራው አስተዋጽኦ አለበትና አደብ እንግዛ ሲሉ ዘበርጋ ከሰሜን አሜሪካ ደብዳቤያቸውን አድርሰውናል።
ዘፋኙና መንገው ከወያኔ ብልጽግና ጋር ያለው ጥምረት ለሀገር ሞት ነው። ጥንት ድሮድሮ ዘፋኙ እንዲህ አሸን ባልፈላበትና በጣት የሚቆጠሩት ብቻ በነበረበት ጊዜ አዝማሪ ባለማሲንቆች፣ ባለክራሮች፣ ባለዋሽንቶች ለሀገር በመቆም መሳፍንቱንና መኳንንቱን እንዲሁም ንጉሶችን በግጥሞቻቸው ይወርፉና ያስጠነቅቋቸው ነበር ይባላል። ዘፈንና ፉከራ እንደሆኑ ለታዋቂነትና ራስን ለማበልጸግ እንዲሁም ለገዢዎች ሎሊነት ማደሪያ ሳይውል ማለት ነው። ለሀገር ተቆርቋሪ ሆኖ ኮስታናና ፋናዋጊ ትውልድ በነበረበት ዘመን ማለት ነው። በተለይ እረኛው ለገዢዎችና ለንጉሶች የማስጠንቀቂያ ደውል ሰጪ ነበር ይባላል። አገርን ከሁሉም አስበልጠው ስለሚወዱና ለሐቅ ግንባራቸውን ስለማያጥፉ ንጉሶችና ገዢዎች ከባላንጣቸው ይልቅ እነዚህን አዝማሪዎችና አረኞች በጣም ይፈሯቸውና ያደምጧቸውም ነበር ተብሏል። ዛሬ ታዲያ አገር አረጀች መሰል ጊዜው ተለውጦ በራስ ወዳድነትና ባደርባይነት ተቀየረ። አገርን አሞግሶ መስፈን እንደ ሸቀጥ ለትርፍና ለጥቅም ማግበስበሻ ሆኗል። አገሬ ያገሬ ብሎ መስፈን ብር ለመሰብሰብ ብቻ። ለሀገር መቆም ታግሎ መሞት ለሐቅ መቆምና የሀገር ጀግና ማወደስ በመኝነትና በፋራነት ተፈረጀ። ባንታሩ የሀገር በታኝ የወገን ገዳይ የሀገርን ህልውና አደጋ ላይ የሚጥል ዘረኛ አገዛዝ ሙሴያችን አዳኛችን ተብሎ ተሞገሰ። ድጋፍም ተቸረው። ከዛም በላይ መሪ አድርገን بنመርጠው አባታችን ሆነ ተብሎም ተቀኘለት። አብይ ግን በህዝብ ሳይሆን የሃዲግን መስፈርት እንኳን ሳይሟላ አጭበርብሮ መንበረቱን እናውቃለን። እንደው ለነገሩ ነው እንጂ ህገ መንግስት ተብዮስ ቢሆን በራሱ የደደቢቱ የውሸት ሰነድ ትርክ አይደል። ታዲያ በአሁኑ ጊዜ ከሐቅን ከነ አንቶኒ ጓዳ ትገኛለች ብሎ ማን ያስባል? ደግሞስ እንዳባት የሚቆጠሩ መሪዎች ከነበሩና ካሉ ካቢ በስተቀር ዘግዝቀው ያሰቀሉ በተሰብን እንዳለ ከቤት ቆልፎ በታዲያ ጋዩ በውድቅት ሌሊትና በሐምሌው ጨለማ ህዝብን አፈናቅለው ለቁርና ለሃሩ ስቃይ የዳረጉ ለሆኑ እነማን ነበሩ? አገርን ቆርጠው ለባዕድ የሸጡስ? ካብይ በስተቀር ካሉ አራስቲ ነገርን ከሐቅ ጋር እስካልተጣላን ድረስ ብቻ ሆድ ይፍጀው ጊዜው እስኪፈታው ነው ነገሩ። እናም በጥቅሉ ድጋፋችን በጨፍኖ አይሁን ወገን አካሄድን አሳምሮ የተስተዋለ መራመዶ አይከፋም ለማለት ነው። ለሀገር ሲባል እንደተፈኙ ሁሉ የዲያስፖራው መንጋም ላለው አውደልዳይና በመቀበት ዘፋኝ ከሆነ ሁሉ አደረብ ኢትዮጵያን ለበበታተን በባዳን ታግዞ ስልጣን ላይ ወጣው የወጣው ወያኔ ከሻቢያ ጋር በጥቅም ተጋብቶ ባድመን እንደ ምክንያት አድርጎ ጦርነት ጀምሮ ከ100 ሺህ በላይ ወገኖቻችንን ሲያስጨፈጭፍ ለጦርነቱ እንርዳ ብሎ ገንዘብ አሰባስቦ በመላክ ወያኔን በሩራ ላይ አንበሸበሸው መንገው ነበር። ሻቢያና ወያኔ የኢትዮጵያ ተራሶች መሆናቸውና ሰለባዎቹም ኢትዮጵያውያኑ መሆናቸው ግን ሳያውቅ ቀርቷል ነበር። አባይ ለመገደብ በሚለው ያኔ ሹሞች መክበሪያ እቅድ ተነርፎ ከወጣ በኋላም ለተግባራዊነቱ ከጎናቸው መቆም በብዙ ሚሊዮን የሚቆጠር ገንዘብ ልኮ የዘረኛን አገዛዙን የጭቆና ስንሰለት በህዝቡ ላይ እንዲጠበቅ አስደርጎ እንዲያጠብቅ ብቻ በህዝቡ ላይ እንዲያጠብቅ ብቻ ሳይሆን የቁንጮ ወያኔዎችን የውጭ ካዚናቸውን በዶላር እንዲሞላ አስተዋጽኦ ያበረከተው መንጋው ነበር። ይሐራጎታቸው ግን አገርን እንዳለ በተለይም አዲስ አበባን ጨምሮ ከደግረግ ያለማና ከግፍ አገዛዛቸው እንዲላቀቁ አልረዳቸውም እንጂ መንጋው ለአራጁ ዘረኛ ማረጃ ካራውን ሲያቀብለው ሁሌም ኢትዮጵያ ኢትዮጵያ ይያለና አገርን እየረዳው ነው በሚል ፈሊጥ ነበር። ዛሬም ነው። አሁንስ ያለፈው አይበቃም? እስከመቼስ ድረስ የመጥረቢያ እጀታነታችሁ አገራችሁንና ህዝባችሁን እያሳረደ እንዲቀጥል ትፈልጋላችሁ? በተለይ በአሁኑ ሰዓት ኢትዮጵያን ቀድመው በተለሙት እቅዳቸው መሰረት ለመበታተን ጊዜው አሁን ነው ብለው በሙሉ ኃይላቸው ተነሳስተዋል። ሀጫሉንም በማስገደል ሰበብ በኢትዮጵያና በህዝቧ ላይ አጠቃላይ ዘመቻ ከፍቷል። እንደ ባደመው ጦርነት መንስኤ ማለት ነው። መንጌው ከዘረኛው አገዛዝ ጋር ተባባሪና ደጋፊ ሆኖ ለመቆም እየዳዳው ነው ተብሏል። አሲና አደገኛ ከየት ነው? ይህ ለአገር ጠንቅ የሆነ አቋም በአስቸኳይ ሳይወል ሳይደርስ በአገር ወዳድ ኢትዮጵያውያን መገታት አለበት። ለምን ቢባል ሁኔታው እንዲህ ነው። የአብይ መንግስት ከፊል የፌደራል ኃይሉን ይዞ ከሻቢያ ጋር ባንድ በኩል ወያኔ ደግሞ ኦነግንና የብልጽግና ልዩ ኃይልን ይዞ በጻራዊ ወገን ተሰልፏል። በመለስተኛ ደረጃ በሚባል መልኩም ለስልጣን ሽኩቻ በዋንኝነት ደረጃ ግን አገር ለመበታተንና በኢትዮጵያ ህልውና ላይ አደጋ ለመጣል ነው። እስካሁን በተካሄደው የንብረት ውድመትና የሰው እልቂት ሰለባዎቹ ሌላ ሳይሆኑ ኢትዮጵያውያኑ መሆናቸው ተረጋግጧል። በተለይም አማራው፣ ጉራጌው፣ ጋሞ ወዘተርፈ ናቸው። ዋናው ጥያቄ ግን ይሄንን የተቀረባበረ በአገር ላይ ያነጻጸረ ሴራን ለማክሸፍ ኢትዮጵያውያኑ ለአገር ህልውና ሲባል ሰልፋቸውን ከማን ወገን ማድረግ አለባቸው ነው። በምንም አይነት መስፈርት ቢሆን ጣላትን ወግኖ መቆም ወይም እርዳታ መቸር ለሀገራችን ጥቃት ነው። አሁንም ወቅቱ ጣላትና ወዳጅን ለይቶ በመቆም ወሳኝ የዜግነት ግዳጃችንን የምንወጣበት ጊዜ ነው። ኢትዮጵያውያኑ በተለይም መንጋው ካለፈው ስህተቱ መማር አለበት። አብይ ለግል ስልጣኑ ሲል በተቀናቃኞቹ ላይ የሚወስደው እርምጃ አይቶ ለሀገር ጥቅም እንዳደረገው አድርጎ ማሰብ ትልቅ ስህተት ነው። መስመር ያለበት ዋናው ቁም ነገር ግን እንደ ኢሳያስ አምባገነን ሆኖ አገርን በዘፈቀደ መበታተንና የባዳን ጌቶችን ፍላጎት ማርካት ነው። ኢሳያስ እንኳን አገር የሚላትን እንድትበታተን ሳይፈቅድ ይያለ ማለት ነው። የቀድሞው ቅድ ተግባራዊ ሆኖ እንዲተገበር ማለት ነው። ጎበዝ ታዲያ ይሄን አረገኛ ሴራ ነው በግዴለሽነት ምናልፈው? መፍትሄው ምንድነው ነው ጥያቄው። አሁን ያለፉት 40 አመታት የሀገራችንና የህዝባችንን ጥቃት በተመለከተ ከስህተታችን ብዙ ጠቃሚ ተመክሮችን ገብይተናል። ለግል ጥቅም የመሸነፍ ጎጂ ባህል፣ ወዳጅና ጠላትን ለይቶ ያለመታገል ባህል፣ እንዲሁም ጠላቶቻችን ከሚሰጡን የቤት ስራ ወጥመድ ራሳችንን አላቀን ለሀገራችን ለቀደምቱ ያለመታገል ባህል እንዲሁም ጠላቶቻችን ከሚሰጡን የቤት ስራ ወጥመድ ራሳችንን አላቀን ለሀገራችን ለቀደምቱ አያስቀድማቶቻችን የዜግነት ግዳጃችንን አለመወጣታችን ነው። ስለዚህ አሁን ዋናው ተልኳችን መሆን ያለበት በአገር አድኑ ዘመቻ ላይ መረባረብ ነው። ከዛም በኋላ ሁሉን ያሳተፈ የሽግግር መንግስት በማቋቋም አገራችን ከተተበተበችበት የጠላት አዙሪት ወጥመድ አላቆ ዴሞክራሲያዊት ኢትዮጵያን መመስረት ነው። ለኛ ኢትዮጵያውያን ለችግራችን መፍትሄ ሰጪዎቹ ሁዘረኞቹ ወይም የባዳን ኃይሎቹ ሳይሆኑ እኛው ራሳችን ነን። እናም ለጠላት መንበርከክና ማጎብደድ ማቆም አለብን ማለት ነው። እንደዚህ ጋር ለኢትዮጵያ በማሰብ በተግባር የተፈተነውን በተመክሮ የዳበረውን ለጠላት ፈጽሞ ያልተንበረከከውንና ለሀገር ህልውና በመታገል በክብር መስዋዕትነቱና በጽኑት አገልግሎቱ እስካሁን አደጋ ድረስ መሪነቱን በተግባር ያረጋገጠውና በሂደቱ እየሰራ ያለውን የሀፓን አጠናክረን አገራችንን እንታደግ። የሀፓ ታማኝነት በተመለከተ የኔ የምኞት አገላለጽ ብቻ ሳይሆን اگر ያወቀው እና ታሪክ የዘገበው حق ነው ክህደት ይቃል መለያየት ይቁም ጠላትን ከወዳጅ አንደባልክ ለሀገር አንድነት ዲሞክራሲ ከሁሉም በላይ ሀገራችን ህልውናስን ለሀገራችን ህልውናስን እጅ ለእጅ ተያይዘን ተከሻለ ተከሻ ተደጋግፈን በጋራ ጥላቶቻችን ላይ የጋራ ኃይላችን እናጠናክረን በአንድነት ድር ቢያብር አንበሳ ያስር ነውና በህብረትና በአንድነት ከሞት አፋፍ ላይ ያለችውን አገራችንን ለማዳን ቆርጠን እንነሳ ጥላቶቻችን የተመኙልንን የአገር ሞት በህብረት ሽረን በከርሰ መቃብራቸው ላይ የኢትዮጵያችንን ትንሳኤ ለማክበር የመጀመሪያ የትግል ጉዟችንን እንጀምር ኢትዮጵያችን ለዘላለም ትኖር በላይ ተሰማ ነኝ ከሰሜን አሜሪካ
ተናስተምን ይፍኖቶች ይያልኩኝ አንዳንድ ነገሮችን ገረፍ ገረፍ አርጌ ለማለፍ እሞክራለሁ። በመጀመሪያ ታክተው ደብሳቸው የጠፋው 17ቱ የደምቢ ዶሎ ዩኒቨርሲቲ ተማሪዎች ልባት ሳያገኙ ዛሬ 220 ቀን አልፏቸዋል። ያለው ያቢ መንግስት ብየው ተጠያቂ ነው። በዚህ አጋጣሚ ደግሞ 10977 ቀናት ያለፋቸው በትግራይ ባዶ 6 እስር ቤት የታሸጉት የያባ አመራርና አባላት እነ ጸጋዬ ገብረመድን ይስሐቅ ደብረጽዮን በለጠ አማ ስጦታ ሁሴን ኢንጂነር አይነኩል አበራሽ በርታንና ወዘተ እስካሁን ድረስ እልባት አልተገኘም። ለዚህ አሰቃቂና ረጅም እስራት ተጠያቂው ወያኔና የወያኔ ሪዝራሽ በአሁኑ ሰዓት መንግስት ብየው እና ቢናቸው በኢትዮጵያ ውስጥ ፍትህ እስከሌለ ሰላም አይኖርም። በተጨማሪ ባለፉት ሳምንታት በድምጻዊው አክቲቪስት የ34 እድሜ ሀጫሉ ሁዴሳ ባልታወቁ ሰዎች በአሰቃቂ መገደሉ የሚያሳየው በኢትዮጵያ ውስጥ ህግና ስርዓት እንደሌለ ያለው ያብይ መንግስት በተቀሰቀሰው አመጽ ብሔርን መሰረት ያደረገ ጭፍጨፋና ከፍተኛ የንብረት መውደም ተጠያቂ መሆኑን ነው። የኢትዮጵያ ህዝብ ህይወትና ደህንነት የመጠበቅ ኃላፊነት ያለበት ያብይ መንግስት ተብየው አገራችንን እንደ አገር መቀጠልን አጠራጥሮታል። ኢትዮጵያ አገራችን ማለቂያ ወደሌለው ደም መፍሰስ ለመውሰድ የውጭም የውስጥም ኃይሎች መሰማራታቸውና ህግ በላይነት በሌለበት ሀገር የመጀመሪያው ተጠያቂው ያለው ያብይ መንግስት ተብየው እላለሁ። ስለዚህ ያንድነት ኃይ ከምንም በላይ ከኢትዮጵያ ህዝብ ጋር ለትና ቀን አብሮ በመስራት እንዳለበትና ላንዴም ለመጨረሻም ሁሉን ያካተተ የሽግግር መንግስት ባለው ያብይ መንግስት ተብየው መቃብር ላይ መመስረት ይኖርብናል። ከዝንጀሮ ቆጆ ምን አስመረረጥን ይያልኩኝ ሁሉን ያካተተ የሽግግር መንግስት መስርተን ዛሬ ህዝባችንን ያመሱት ያሉት ወያኔን ኦነግን ኦዴፓ ብልጽግና ምልምሎችን ላንዴም ለመጨረሻ ድባቅ መምታት አለብን። አንድን ለመምታት ካንቱ ሞገን ከዝንጀሮ ቆንጆ ምን ያመራርጣል ያስብላል። በአጠቃላይ ህዝባችን እየተፈናቀለ ያለው መንግስት ተብየው ህዝባችንን በመግደል ህዝብ ያፈናቀለ ንብረታቸውን በመስረፍ ከዛም አልፎ ህዝባችን በተለይ አማራውን በጠራራ ፀሐይ ያረደ በዱላ እየደበደበ እየገደለ በድንጋይ ውርጅብኝ እየገደለ መንግስት ተብየው በቀጥታም በተዘዋዋሪ ተባባሪ ሆኗል። ስለዚህ ላንዴም ለመጨረሻ ሁሉን ያካተተ የሽግግር መንግስት ለመመስረት እንረባረብላለሁ። ለዚህም ትልቅ ተመክሮ ያለው አንገፋው ያፓ ጋር አብረን እንታገል እላለሁ። ድል በትግል እግዚአብሔርን ከዚራ ከቺካጎ
ይድረስ ፍኖተ ዲሞክራሲ ኢትዮጵያ እንደነ ድምጽና አርማጮች በሙሉ እንደምን ሰንብታችኋል? የዛሬው ደብዳቤ ዲያስፖራን አስመልክቶ ሲሆን በተለይም ከመንግስታችን ጋር እንቁም ስለሚሉት የጠፉ በጎች ነው። ዲያስፖራውን መነከው ከተመቸ ይሁን ይህ ንፋስ እንዳመሰው ደመና የሚዋጅቀው ዲያስፖራ ተረጋግቶ ሲተነፍስ ከተመቸ ይሁን ይህ ንፋስ እንዳመሰው ደመና የሚዋጅቀው ዲያስፖራ ተረጋግቶ ሲተነፍስ የምናየው ከተመቸ ሲሆን ስደተኛው በነቂስ ሰከን ብሎ ወደ ቀልቡ ተመልሶ ነገሮችን በሚዛን አይቶ ለሀገር ከመታገሉት ሀገር ወዳድ ድርጅቶች ጋር አብሮ ለህዝብ ትግል ደጀንና ተገን ሆኖ የምናየው ዲያስፖራውን መነካው መቼ ይሁን መንጋው እንደሰው አስቦ እንደዜጋ ሆኖ ሚና ኑሮት አገር ማዳን የሚባለው መሪ ቃል ገብቶት ስምሪቱን አሳምሮና አስተካክሎ አወንታይ ሚና ሲጫወት መናየው እኔን የናፈቀኝ እርሱ ነው ከዝንጀሮ ቆንጆ ምን ይመራርጧል እንዲሉ ከሰሜን ጭራቆች የደቡብ ጭራቆች ይበልጡኛል በሚል ፈሊጥ ወያኔን ለማጥቃት ከኦነግ ጋር እናብር የሚሉትን ግለሰቦችስ ዲያስፖራው ምን ሊላቸው ይገባል? እኮ ራስን ችሎ በራስ ተማምኖ ለጥምቀት ያልሆነ ቀሚስ ይበጣጠስ ብሎ ስምሪትን አሳምሮ ራስን ችሎ በራስ ተማምኖ ለጥምቀት ያልሆነ ቀሚስ ይበጣጠስ ብሎ ስምሪትን አሳምሮ ወደፊት መራመድ ሲገባው ነጋጠባ ባለበት መርገጥ የጤና አይደለም ባይደኝ አሁንም ይቻላል በሚል መንፈስ ወኔውን ሰንቆና ቀበቶውን አጥብቆ መነሳት ሲገባውና ወገን በቄሮ መንጋ ነፍሱ እየቀሰፈ ያያየና እየሰማ የቆመበት መሬት ከከዳው ሹም ጋር አብረን እንቆም ማለት ምን ማለት ነው? ለመፍረስ ቋፍ ላይ ያለችን አገር መታደግ ሲገባው በጽንፈኞች መካከል ገብቶ ያዙኝ ልቀቁኝ ማለትስ ምን ይባላል? ጆሮ ያለው ይስማ ልብ ያለው ልብ ይበል። ህዝባችን እየተጨፈጨፈና አገራችን እየታመሰች ያለችው በሁለት ጽንፈኞች ነው። ስለዚህ ሁለቱን አውግዞ ከዚህ ጋር ማበር ሌላ የደቡብን ጭራቅ ከሰሜኑ መርጦ መወገን ሌላ ነው። ሁለቱን አውግዞ በሁለት ጣምራ ጣላቶች ላይ መዝመት ኢትዮጵያዊነት ነው። ሌላው ሚናን ለማስተካከል ብሎም የእርጎ ዘንብ ከመሆን ለመዳን መጀመሪያ የሁለቱ ጽንፈኞች ጠብ ማን በትረ መንግስቱን ጨበጠው እንጂ ማን ለኢትዮጵያና ለህዝቡ ቆመ በሚል ማጠየቅ ያለ መሆኑን ማወቅ ያስፈልጋል። አቁ ይሁኑ ይያለ ከመንግስታችን ጋር አብሮን ቆማለን ብሎ ራስን መሸንገል ኢትዮጵያዊነት ሊሆን አይችልም። ግማሽ ወያኔን ለመታገል ከግማሽ ኦነግ ጋር መወገን ኢትዮጵያዊነት አይደለም። አዎ ዛሬ ህዝባችን እየተገደለ ያለው ራሱ መንግስት ነኝ በሚለው ኦዴፓ ብልጽግና መልብሎችና ራሳቸው ባዘጋጆቸው ቄሮች ጭምር መሆኑን እየሰማን ነው። ይህን ረስተውና ተተወያኔን ለመታገል ከመንግስታችን ጋር እንቁም ለሚሉ የጠፉ በጎች መልሱ መሆን ያለበት ማን ቢወለድ ማን ነው? የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ነውና ተክላዎችን ከበጎቹ ለይቶ መመንጠር ያርበኞቹ ሲሆን ከተክላዎቹ ጋር አብሮ አገራችንና ህዝባችንን ማጥፋት ደግሞ የሰይጣኖች ስምሪት ነው ባይነኝ። ዘረኞች ከየትም ይፍለቁ ምንጫቸው መርዝ ነው። ከዝንጀሮ ቆንጆ ምን ይመራርጧል እንዲሉ ጥቁርም ሆነ ቡላ ውሻ ውሻ ነው። ዛሬ አገራችን እየታመሰችና ህዝባችን እየተሰቃየ ያለው ከአንድ ባህር በተቀዱ የብረተሰብ ጠንቆች በመሆናቸው መታወቅ አለበት። ህዝቡ እየተፈናቀለና አገራችን እየታመሰች ያሉት ከአንድ ባህር በተቀዱ ጭራቆችና ባዘጋጁት የመከላከያ ኃይሉ የፌደራል ፖሊስና ሁለቱም ባድራጆቻቸው ልዩ ኃይሎች ጭምር መሆኑ ሀቅ ነው። ሁሉም ስምሪታቸው አንድ ነውና ጸረ ሰላም ጸረ አንድነትና ጸረ ፍትህ ናቸውና ዜጎችን በመግደል ሀብት ንብረታቸውን በመዝረፍና ዜጎችን በማፈናቀል አብረው ተሰልፈው ይገኛሉ። ታዲያ ይህን ግፈት እየቀመሰ ያለው ህዝባችን እየተጠቃን ያለነው በሁለቱ አውሬዎች ነው እያለ እየነገረንና እሪታን እያሰማ እያለ ከመንግስታችን ጋር ወደፊት ብሎ መፈከር ማሰማት ምን ይሉታል? ጦርነቱ የወያኔ የሻቢያ የእጅ አዙር ጦርነት ነው። ሻቢያ አብይን ሲጠቀም ወያኔ ደግሞ እነ ጆዋርን ተጠቅማ ጦርነቱ በየከተማው በተለይም በአዲስ አበባና በደቡብ አካባቢዎች ተጀምሯል። እየተተራመሰ ያለው ግን ደሃው ህዝብ ሲሆን የምትጎዳው የጋራ ጠላታቸው ኢትዮጵያችን ነች። ይህን በቅጡ ያልተረዳው መንጋ በተለይም ዲያስፖራው ግን አሁንም ይህን ልርዳ ያን ልርዳ እያለ ሲዋዥቅ ይታያል። ለኢትዮጵያ የተነሱትና የሚታገሉትን የአንድነት ኃይሎች የህዝቡን ጎራ ማጠናከርና አለና ብሎ መውጣት ሲገባው ጠንካራ ማራጭ ሆኖ አገራችን ከጠባብና ተገንጣይ ጠላቶቿ መንጋጋ ማውጣት ሲገባው አሁንም እንደተደናበረ አገራችንን እየወዳ የከተለው መንጋ ራሱ ነውና ይታሰብበት ባይ ነኝ። ሌላው እንጠይቃለን እኮ ወያኔ ለወያኔም ሆነ ለጀዋር ጊዜ ሰጥቶ እንዲዘጋጁና አገር እንዲያጠፉ የፈቀደላቸው አብይ ራሱ ነው። ማለትም ቁጥር 1 ተጠያቂ ራሱ ሹሙ ነው ማለት ነው። ጣላትማ ምን ጊዜም ጣላት ነው አስቀድሞ መቅጣት አደግዳጊውን ነው እንዲሉ የችግሩ ምንጭም ሆነ ዋና ተጠሪው ስራቱና የስራቱ ቁንጮ ራሱ ሹሙ ነው። ስራቱ በአጠቃላይ ስካልተወገደ ድረስ አገር ሰላም ሰው እንደልቡ መኖርና በሰላም ሁሉ መግባት የሚባለው ህልሙ ነው ይቀራል ማለት ነው። አማራን መግደል ማፈናቀልና ማስተካየት ኦሮሞን ያስደስታል፣ ኦሮሞን መግደል ማፈናቀልና ማስተካየት አማራን ያስደስታል በሚል ፈሊጥ ሁለቱንም መግደልና ማፈናቀልና ማስተካየት ወንጀል መሆኑ መታወቅ አለበት። ይሄን ይያረገ ያለው የስርዓቱ ቁንጮ ሹሙ ነው። ይህን ተራ የመናጆ ስትራቴጂ መፍትሄ የመሰለው የአብይ መንግስት አገራችን ከድጡ ወደ ማጡ ብሎም አገራችን ወደ ማስፈልግ የርትበርት ጦርነት ይዟት እየገባ መሆኑ መታወቅ አለበት። ፍትህ ከሌለ ሰላም፣ ሰላም ከሌለ መረጋጋት፣ መረጋጋት ከሌለ ደግሞ እድገትና ብልጽግና ከቶ ማይታሰብ ነውና ወደ ቀልቡ ተመልሶ ለፍትህ፣ ለሰላም፣ ለእድገትና ለብልጽግና ተግቶ መስራት ይኖርበታል ማለት ነው። ዛሬ አገራችን ያጣችው ፍትህ ነውና ለዚህም ወንጀለኞችን ከሰፊው ህዝብ ለይቶ ማሰርና ፍርድ ቤት ማቅረብ ሲገባ ሌላውን ለማስደሰት ብሎ ሰላማዊ ዜጎችን ማፈስና ከጽንፈኞች ጋር አብሮ ማሰርና ወይኒ ቤት ማጎር መስቴሪውን ከተወጀልም። ዛሬ በደቡብና በምዕራብ አገራችን ክፍል በአማራውና እንዲያውም የወንጀሉ ዋና ተካፋይ መሆኑን እያሰማን ነው። ህዝቡ የደረሱልኝ ጥሪ እያሰማና መንግስት አልደረሰልንም እያለ እየጮኸ መሆኑም የአደባባይ ሚስጥር ሆኗል። ኢትዮጵያዊነት ያቸንፋል ሲሉ ደብዳቤያቸውን ያደረሱን መይሳው ናቸው ከምዕራብ አሜሪካ።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁሉ ጊዜም አዲስ፣ ምን ጊዜም ሕያው፣ ሁሉ ጊዜም ጊዜያዊ ነው። በግፍ የገደለ፣ በግፍ የመተረ፣ በንጹሃንም ደም ራሱን ያጠበ፣ ዛሬም ይከረፋል ነገም ይጠየቃል፣ ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ፣ የሞተለትንም ያልሰጠ ምስጋና፣ ጠላት ይገዛዋል ባሪያ አርጎ ቀጥቅጦ፣ ማን ሊያዝንለት ይሆን እሱ ራሱን ጥሎ? ከራስ ጋር ጨዋታ የዘንድሮ በሽታ፣ ሰሚ ሁሉ ጠፍቶ ተንቋ በሽኛ፣ ለራሱ ተናግሮ ለራሱ ይመልሳል፣ አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ፣ መናገር ፋይዳ ቢስ ቃልን ማርከስ ከቶ፣ ላስቲክ ቤት ሆኖልን ሩዝም እንጀራ፣ አገር ልጠፋ ነው ሞተን ሞት ስንፈራ። ላድርባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ፣ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ፣ ፀሐይ ስትጠፋ ጨለማው እሱ፣ ገዳይ ሲያጓራ ፎካሪው እሱ፣ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ፣ የጠቋሚ ጣት ባለቤት እሱ፣ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ፣ ወኔ ከዳውሪ ባለበት ያው ጫውሂ እሱ፣ ነጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ፣ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ። ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ፣ ጅሉ ሁሉ ተመረዘ ብሔሬ እያለ ፈዘዘ፣ በየብሔሩም ተደራጀ በወያኔ መርዝ ነው ወለደ። ወያኔ ተንኮለኛ መርዝ ረጨ ክልል ተብዬ፣ ሰው ሁሉ አበደ ክልሌ ወይ ሞት እያለ፣ የወያኔ መርዝ ግቡን መታ ብሔሬ አስብሎ ጦቢያን አስረሳ፣ ሰውን አጥብቦ እያብላላ። ይቅርብኝ መማሩ፣ መማር ከሆነማ አንጎል ደፍኖ መኖር፣ ማወቅ ከሆነማ ሕሊና ቢስ መሆን፣ መንቃት ከሆነማ ዓይን ገልጦ መኝታ፣ መብሰል ከሆነማ የደደቦች ታርጋ፣ መማር ከሆነማ አገር ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ፣ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ፣ በወገን መጨከን በሀገር መጨከን። ይቅርብኝ ልደንቁር፣ ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው። ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ፣ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ፣ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ፣ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ፣ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ፣ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ፣ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ። ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ፣ ሽንጥሮው ለጻድቅ በከተማው ውሻ፣ ሁሉ ልብ ሲከፈት የሞላው ጥቀሻ ኮረኮንቹ ፍቅር ይንከርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልማሳዳይ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ዲማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደ ፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራግ ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሐቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን እየፈራ አያግኘኝ አለች ለጉልበተኛማ ጠበቃው ብዙ ነው ለባለሥልጣኑ ደጋፊው አሸን ነው ሐቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮህ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው ጣዕምን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ